ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በመንመራው መስሪያ ቤት ለብክነት የሚዳርጉ ግዜን፣ ገንዘብን፣ ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ በዛሬው የካቢኔያቸውን ይፋ ባደረጉበት ንግግራቸው በአገልግሎት አሰጣጥ ህብረተሰቡ ማማረርና የሙስና አድራጎት ሊታለፉ የማይገባቸው ቀይ መስመሮች ካሏቸው አንዱን አስመልክቶ ካደረጉት ንግግር የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል።
ግለሰቦችን በመቀያየር አንዳንድ እርምጃዎችን እወስዳለሁ ብለህ በማስፈራራት የምትለውጡ አይደለም። ህዝብ የሚቆጣጠረው ለህዝብ ተጠያቂነት ያለው እጁ ንጹህ ያልሆነ ደግሞ እጁ የቆሸሸውን ህዝቡ ለመቆጣጠር ሲችል፣ ለማባረር ሲችል፣ ለመቀየር ሲችል የዛን ጊዜ ነው ሙስና መቀነስ የምትችለው።
የተቃዋሚው የኦሮሞ ፌዴራሊስት ፓርቲ ሊቀመንበር ዶክተር መረራ ጉዲና ናቸው። ለዝርዝሩ በዜና መጽሔት ክፍለ ጊዜ ጠብቆ ነው።
ከሰዓቱ ዋና ዋና ዜናዎች መካከል የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮ የተለየ እንዳልሆነ ተቃዋሚዎች ገለጹ፣ ኩባ አዲስ ፕሬዚደንት አገኘች፣ የጋራ ብልጽግና ሀገሮች መሪዎች ለንደን ላይ ተሰብስበዋል የሚሉ ይገኙበታል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ወቅታዊ የትንታኔ ቅንብሮችን ጨምሮ በርከት ያሉ ዘገባዎችን ይዘን ከዛሬ ሐሙስ ሚያዝያ 11 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
እንዲሁም ሰሎሞን አባተ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ስኪፕሲስክ ጋር እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጠይቃለን። በቅድሚያ የዕለቱን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮው የተለየ እንዳልሆነ የተቃዋሚ ፓርቲዎች መሪዎች ተናገሩ። የአንዳንድ የቀድሞ ሚኒስትሮች ከስልጣን መንበራቸው መነሳት ወይም ወደ ሌላ መሸጋሸጋቸው ግን የሚያበረታታ እርምጃ እንደሆነም አንዳንዶቹ ገልጸዋል። ከ28ቱ ሚኒስትሮች 18ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት የተሾሙ ናቸው። ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎት በዋዛ ሊታለፉ የማይገባቸው እንደሆነ አሳስበዋል። ዝርዝር ዘገባዎች በአብይ ርዕስ ይቀርባሉ።
ሚየል ዲያስ ካኔል ቀጣዩ የኩባ ፕሬዝዳንት ሆኑ። 57 ዓመት ዕድሜያቸው ላይ የሚገኙት ዲያስ ካኔል በፕሬዝዳንትነት የተሰየሙት ለመጪዎቹ 5 ዓመታት የሥልጣን ዘመን ሲሆን ከካስትሮ ቤተሰብ ውጪ የሆነ ሰው ኩባን ሲመራ በ60 ዓመታት ውስጥ የመጀመሪያው ሰው መሆናቸው ነው። አዲሱ ፕሬዝዳንት ቃለ መሐላ ሲፈጽሙ የካስትሮን አብዮት እንደሚቀጥሉ ቃል የገቡ ሲሆን ቀድሞም ቢሆን የተለየ ለውጥ ያመጣሉ ተብሎ አለመጠበቁ ተነግሯል። የ86 ዓመቱ ራውል ካስትሮ ከ10 ዓመታት በኋላ ስልጣናቸውን ያስረክቡ ሲሆን የኩባን አብዮት መርተው በ1951 ዓ.ም በኢትዮጵያ የዘመን አቆጣጠር ነው ስልጣን የተቆናጠጡት ታላቅ ወንድማቸው ፊደል ካስትሮ በ2000 ዓ.ም በጤና መታወክ ሳቢያ እስከወጡበት ድረስ አገሪቱን በጠቅላይ ሚኒስትርነትና በፕሬዝዳንትነት ግማሽ ምዕተ ዓመት ለሚሆን ጊዜ መርተዋል። በአዲሱ አመራር ወጣቶች ከፍ ወዳሉ አመራር እርከኖች ቢዘልቁም ራውል ካስትሮና ለሌሎችም አንጋፋ የሚባሉ የአብዮቱ ሰዎች የኮሚኒስት ፓርቲውን አመራር ተቆናጠው የሚቆዩ በመሆኑ በመሰረቱ ስልጣኑ በካስትሮና በአጋሮቻቸው እጅ ውስጥ እንደሚቆይ ተነግሯል። የአገሪቱ ተቀዳሚ ምክትል ፕሬዚዳንት ሆነው ያገለገሉት ሚየል ዲያስ ካኔል የማህበራዊ ነጻነት አስተሳሰብ አራማጅ ሲሆኑ ያረጀውን የኮሚኒስት ፓርቲ አመራር ለመረከብ ብዙ ናቸው የሚል ስምምነት ላይ የተደረሰባቸው ሰው እንደሆኑም ይነገራል። አዲሶቹ መሪዎች እጅግ የተዳከመውን ምጣኔ ሀብት እንዲያንሰራራ የሚያደርጉ እርምጃዎችን እንዲወስዱ የሚጠበቅባቸው ሲሆን ከዩናይትድ ስቴትስ ጋር የሚኖራቸው ግንኙነት በተለይ በትራምፕ አስተዳደር ዘመን ምን ሊሆን እንደሚችል ግልጽ አይደለም።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በአሉሚኒየምና በብረት ምርቶች ላይ በመላ ዓለም በጣለቻቸው አዳዲስ ታሪፎች ምክንያት ለደረሰባት ጉዳት ማካካሻ እንድትከፍል ሩሲያ ጠየቀች። የ164 አበል አባል ሀገሮች ካሉት የዓለም የንግድ ድርጅት ኃያል አቅም ያላቸው ምጣኔ ሀብቶች አንዷ ነች የምትባለው ሩሲያ እንዲህ አይነቱን ጥያቄ ስታቀርብ ሶስተኛዋ ሀገር መሆኗ ታውቋል። ቻይና፣ የአውሮፓ ህብረትና ህንድም ዋሽንግተን የወሰደችውን የአዲስ ታሪፍ እርምጃ የሀገር ውስጥ ምርቶችን ከገቢ ንግድ ለመከላከል ስትል ያደረገችው መሆኑን በመግለጽ የተቃወሙት ሲሆን እንዲህ አይነቱ አድራጎት በዓለሙ የንግድ ድርጅት ውል መሰረት ታሪፍ ጣዩ ሀገር ካሳ እንዲከፍል የሚያስገድድ መሆኑ ተገልጿል። ከዚህ ሐሳብ ጋር እንደማይስማማ የሚገልጸው የትራምፕ አስተዳደር ግን ታሪፉን የጣለው በብሔራዊ ደህንነት ምክንያቶች መሆኑን እያሳወቀ ነው። የሩሲያ ጥያቄ በዓለሙ የንግድ ድርጅት ተቀባይነት ያግኝ አያግኝ ገና ግልጽ አይደለም።
በቅርቡ ኬሚካል ጥቃት ተፈጽሞባታል በተባለችው በሶሪያይቱ ዱማ ከተማ ውስጥ በተባበሩት መንግስታት ድርጅት ልዑካን ላይ አነስተኛ ተኩስ ተከፍቶ እንደነበር ተገለጠ። የኬሚካል ጥቃቱን ምንነት ይፈትሻል የተባለው የመንግስታቱ ድርጅት ቡድን ወደ ከተማይቱ ሲዘልቅ የፈንጂ አደጋም ተደቅኖበት እንደነበር ተዘግቧል። የምርመራና ፍተሻ ቡድኑ አካባቢውን ለቆ እንዲወጣ ምክር ተሰጥቶት እንደነበር የዓለም አቀፉ የኬሚካል ጦር መሳሪያዎችን ክልከላ ድርጅት ዳይሬክተር አህሜት ኢዝሙሱ ተናግረዋል። ሁኔታው የተፈጠረው ከትናንት በስቲያ ማክሰኞ ሲሆን ቡድኑ ወዲያው ተልእኮውን አቋርጦ ወደ ዋና ከተማይቱ ደማስቆ መመለሱን ዳይሬክተሩ አስታውቀዋል። በአጋጣሚው በልዑካን ቡድኑ ላይ የደረሰ ጉዳት አለመኖሩን የተባበሩት መንግስታት ድርጅት ምንጮች ለአሜሪካ ድምፅ አረጋግጠዋል።
የዩናይትድ ስቴትስን የስለላ ተቋም ሲአይኤን ሴት በዋና ዳይሬክተርነት ስትመራው የመጀመሪያ ሊሆኑ የሚችሉት የአሁኗ ምክትል ዳይሬክተር ጂና ሃስፐል የፊታችን ግንቦት አንድ በሕግ መወሰኛ ምክር ቤቱ መራጭ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ተገለጸ። የሃስፐል ሹመት በሴኔቱ ከጸደቀ ለውጭ ጉዳይ ሚኒስትርነት የታጩትን የአሁኑን የሲአይኤ ዳይሬክተር ማይክ ፓምፔዮን ይተካሉ። በፕሬዚደንት ዶናልድ ትራምፕ ከኃላፊነት የተነሱትን የቀድሞውን የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን እንዲተኩ የታጩት የሚስተር ፓምፔዮ ሹመትን በሴኔቱ እየታየ መሆኑ ይታወቃል።
በሰሜን ኮሪያው ፕሬዚዳንት በደቡብ ኮሪያና በዩናይትድ ስቴትስ አቻዎቻቸው መካከል ሊደረግ ለታቀደው ስብሰባና ውይይት ሰሜን ኮሪያ ዩናይትድ ስቴትስም ሆነች እርሳቸው ላይቀበሉት የሚችሉትን አንዳችም ቅድመ ሁኔታ አለማስቀምጧን የደቡብ ኮሪያው መሪ ሙን ጄኢን አስታወቁ። የመሪዎቹ ስብሰባ ዓላማ የኮሪያ ልሳነ ምድርን ከኒውክሌር የጦር መሳሪያ ነጻ የሆነ ቀጣና ለማድረግ የሚቻልባቸው መንገዶች ላይ መምከር ሲሆን የደቡቡ ፕሬዝዳንት ሙን ዛሬ ከንግድ መሪዎች ጋር ሶል ውስጥ ሲወያዩ ከአሜሪካ ወታደሮችን ከደቡብ ኮሪያ መውጣትን የመሳሰሉ ተቀባይነት ላይኖራቸው የሚችል ቅድመ ሁኔታዎችን ፒዮንግያንግ እንዳላሰማች ተናግረዋል። ሰሜን ኮሪያ እየጠየቀች ያለችው የደህንነቷ ዋስትና እንዲሰጣትና ከምዕራቡ እየተሰነዘሩብኝ ነው የምትላቸው የጸብና የጥላቻ ፖሊሲዎች እንዲወገዱ መሆኑን ሚስተር ሙን አመልክተዋል። በሁለቱ ኮሪያዎች መካከል የሚደረጉ ንግግሮች የፊታችን ሚያዝያ 19 ከሚደረገው የፕሬዚዳንት ዶናልድ ትራምፕ የራሳቸው የፕሬዚዳንት ኪም ጆንግ ኡን ስብሰባ በኋላም ያለማቋረጥ እንደሚቀጥሉ ያስታወቁት ሙን ሰሜን ኮሪያ የኒውክሌር ጦር መሳሪያ መርሃ ግብሯን ሙሉ በሙሉ ለመሰረዝ ፍላጎት እያሳየች መሆኗን ገልጠዋል። የዛሬ ሳምንት አርብ የሚካሄደው የሶስቱ መሪዎች ስብሰባ የሚደረገው ሰሜኑንና ደቡቡን በሚከፍለው በሐምሌ 1945 ዓ.ም በኢትዮጵያ የዘመን አቆጣጠር በተፈረመው የኮሪያ ጦርነት ማብቂያ ውል መሰረት ከወታደራዊ እንቅስቃሴ ነጻ እንዲሆን በተወሰነው ክልል ውስጥ በሚገኘው ፓንሙንጆም ቀበሌ ውስጥ እጅግ በተጠናከረ የጸጥታ ጥበቃ ስር እንደሚሆን ታውቋል።
በታላቋ ብሪታንያ ንግሥት ዳግማዊት ኤልዛቤት የሚመራው የጋራ ብልጽግና ሀገሮች መሪዎች ጉባኤ ለንደን ላይ እየተካሄደ ነው። በዛሬው ጉባኤ ላይ የጋራ ብልጽግና ህብረቱን የወደፊት ዕጣ ፈንታ የሚመለከቱ ሐሳቦች የተንጸባረቁ ሲሆን የድርጅቱን አስፈላጊነትና የቀድሞይቱ ገዢ ብሪታንያ ልትጫወት ስለምትችለው ሚና በውይይቱ ላይ የተነሱ ጥያቄዎች መሆናቸው ታውቋል። ጉባኤው ሲከፈት ግርማዊትነታቸው ባደረጉት ንግግር ወቅት የጋራ ብልጽግናው አመራር ወደፊትም በእርሳቸው ቤተሰብ እጅ ውስጥ እንዲቆይ እንደሚፈልጉ ጠቁመዋል። የጋራ ብልጽግናው ማህበር ለመጪው ትውልዶችም መረጋጋትና ቀጣይነትን እንዲያበረክት ከልቤ እመኛለሁ። የአንድ ቀን የዌልስ ልዑልም ህብረቶቻችንንና ስራዎቻችንን ከፍ በማድረግና በማጠናከር የኔ አባት በ1949 ዓ.ም ጀምረውት የነበረውን እጅግ ጠቃሚ ተግባር እንዲቀጥል ለማድረግ እወስናለሁ ብለዋል። ንግሥት ኤልሳቤጥ በበኪንግሃም ቤተ መንግሥት ውስጥ ለተሰበሰቡት መሪዎች ኮመንዌልት ወይም የጋራ ብልጽግናው ማህበር የተመሰረተው በዓለም ላይ ተንሰራፍቶ የነበረው የታላቋ ብሪታንያ ንጉሠ ነገሥታዊ ቅኝ አገዛዝ ሲፈራርስ ሲሆን ዛሬ 53 አባል መንግስታት ያሉት የወደፊት ህልውናው እያንገራገረ እንደሆነ የሚታማ ድርጅት ነው።
በመጨረሻም በ92 ዓመት ዕድሜያቸው ማረፋቸው ትናንት የተነገረው የዩናይትድ ስቴትስ የቀድሞይቱ ቀዳሚት እመቤት ባርባራ ቡሽ አስክሬን ቀብር ከነገ በስቲያ ቅዳሜ እንደሚፈጸም ተነግሯል። የቴክሳሷ ከተማ ሂውስተን የባርባራ ቡሽን ሕይወትና ቅርስ በማክበርና በመዘርዘር ላይ ስትሆን፣ ትናንት ምሽትና ሌሊቱን የከተማይቱ ማዘጋጃ ቤት ሕንጻ ይወዱት በነበረ ቀለማቸው ሰማያዊ ብርሃን አሸብርቆ እንደነበርም ታውቋል። የሚስ ቡሽ አስክሬን አርብ እርሳቸውና 42ኛው ፕሬዝዳንት ባለቤታቸው ጆርጅ ቡሽ ያዘወትሩበት በነበረው ኤጲስቆጶሳዊት ቤተ ክርስቲያን አርፎ ለሕዝብ ስንብት ክፍት ይሆናል። አድማጮች፣ የሰዓቱ የዓለም ዜና እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሶሎሞን አባተና
አሉላ ከበደ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
ንግግሮቻቸው ላይ እንግዲህ ንግግር ዋጋ ይሰጣል። ንግግር ዋጋ እስካለው ድረስ ሁሉንም ለማስተሰስ ሲሞክሩ ሁሉንም እንዳስከፉና በተለያዩ ወገኖች መካከል ድልድይ ለመገንባት ሲሞክሩ ከድልድዩ እንዳይወድቁ ወይ ድልድዩ እንዳይወድቅባቸው ስጋት አለኝ። እስካሁን ግን በአብዛኛው አንዳንድ ቅሬታዎች አሉ፣ ግን በአብዛኛው የተሳካ ነበር ማለት ይችላል።
የእሳቸው መምጣት ምንድን ነው አድቫንቴጁ? ምንድን ነው ዲስአድቫንቴጁ? ምን አይነት ነገር ነው እየተረከቡ ያሉ? የኛስ ኤክስፔክቴሽን ወይም የምንጠብቀው ነገር ምን መሆን አለበት ከሚለው አንግል የተሰራ ስለሆነ ነው። የህመም መፈወሻ ወይስ ማስታገሻ ናቸው ወይ የሚለው ከዛ አንጻር ነው የተመለከትነው።
የቀደመው ሄኖክ የማነ ይባላል። እርሱን ተከትላ የተሰማችው ጸዳለ ለማ ናት። መስፍን ነጋሽን ጨምሮ የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎችና አጠቃላዩን የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥረውና ኢትዮጵያ እድሎችና ፈተናዎች በሚል ከተሰናዳ ተከታታይ ውይይት የተወሰደ ነው። ለሙሉ ዝግጅቱ ሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን ዛሬ አሳውቀዋል። ያቀረቡት ሹመትም ጸድቆላቸዋል። ከ28ቱ ሚኒስትሮች 18ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት እንዲሰሩ የተሾሙ ናቸው። ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ ቀይ መስመሮችን አስምረዋል። በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው እንደሆኑ አስገንዝበዋል። እስክንድር ፍሬው ተጨማሪ ያለው ከአዲስ አበባ።
እኔ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ፊት ቀርቤ ሚኒስትር ሆኜ ስሾም ለሕገ መንግሥቱ ታማኝ በመሆን ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሠረት በማድረግ ስራዬን ለመፈጸም ቃል ገባለሁ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ኃላፊነት ከመጡ በሶስት ሳምንታት ጊዜ ውስጥ የመጀመሪያውን የካቢኔ ሹምሽር አካሂደዋል። ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ኢህአዴግና መንግስት ያካሄዱትን ግምገማ ተከትሎ የተከናወነ ነው።
ባለፉት ጥቂት ዓመታት በአገራችን የተከሰቱትን ችግሮች ለመፍታትና ያለውን ሁኔታ ለመቀየር ድርጅታችን ኢህአዴግ ዝርዝር ግምገማ ካደረገ በኋላ የአመራር ለውጥ ማድረጉና ይህም ለውጥ በሰላማዊ መንገድ መፈጸሙ ይታወሳል። ይህ ከሆነ በኋላ የችግሩ መንስኤ በዝርዝር ጥናት የሚሻ ቢሆንም በግምገማዎቻችን ካየናቸው አንኳር ጉዳዮች በመነሳት አንዱ መፈተሽ የፈለግ ነው የአስፈጻሚ አካላትን የማስፈጸም ብቃትን። በዚሁ መሰረት አንደኛ፣ ባለፉት አንድ አመት ተኩል ገደማ የምክር ቤት ቋሚ ኮሚቴ ክትትል ሪፖርት በዝርዝር በመገምገም፣ ሁለተኛ፣ የአስፈጻሚ ተቋማት የአፈጻጸም ሪፖርት እንዲሁ በዝርዝር በመገምገም ሶስተኛ የሰው ሀብትና የፐብሊክ ሰርቪስ አገልግሎት አስተዳደር ሱፐርቪዥን ክትትል ሪፖርት በዝርዝር በመገምገም አራተኛ የዋና ኦዲት የክዋኔን እና የፋይናንስ ኦዲት ሪፖርት በዝርዝር በመገምገም ሁሉም ተቋማት አስተዳደር ሰራዊቶች ጋር ዝርዝር ግምገማ አካሂደናል። በተካሄደው ግምገማ አሁን ህዝብ የሚያነሳቸውን ጥያቄዎች በበቂ ሁኔታ ለመመለስ እንዲያስችል የሚኒስትሮች ሽግሽግ ማድረግ አስፈላጊ መሆኑ ታምኖበታል።
የካቢኔ ሽግሽግ እንዲካሄድ ምክንያት የሆነው ሁለተኛው ነጥብ ደግሞ የሴቶችን ተሳትፎ የማረጋጋት ጉዳይ መሆኑን ጠቅላይ ሚኒስትሩ አብራርተዋል። አዲሱ ጠቅላይ ሚኒስትር የሚኒስትሮቹን ሹመት ያጸደቁት በኃላፊነት በሚቆዩባቸው ጊዜያት ሊያልፏቸው የማይገቡ ቀይ መስመሮች መኖራቸውን በማሳሰብ ጭምር ነው። የአገልግሎት አሰጣጥ ችግርና ሙስና
አሁን የሚሾሙትም ሆኑ ባሉበት ሚኒስትር ሆነው የሚቀጥሉ የካቢኔ አባላት እንዲገነዘቡ በዚህ ምክር ቤት ፊት በታላቅ ትህትና ላቀርብላቸውም ፈልገው አንደኛ የአቅም ውስንነት ካለ ለመማር ዝግጁ እስከሆኑ ድረስ በመደጋገፍ ያንን ክፍተት መሙላት ይቻላል፣ ተለይት ማድረግም ይቻላል። ነገር ግን ሁለት ሊታለፉ የማይገባቸው አንኳር ጉዳዮች አሉ። አንደኛው ህዝብ በመንግስት ላይ ቅሬታ የሚያቀርብበት የአገልግሎት አሰጣጥ ጉዳይ አሁን ያለውን አገልግሎት አሰጣጥ ሁኔታ መቀየር መቻል ግዴታና ቀይ መስመር መሆኑን መግለጽ ፈልጋለሁ። ህዝቡ የተለየ ሰርቪስ የተለየ አገልግሎት አይጠብቅም። ወርቅ እንድናነጥፍ አይጠብቅም። የሚጠብቀው መታወቂያ ለማውጣት ተጨማሪ ገንዘብ የማይጠየቅ፣ መታወቂያ ለማውጣት ዘመድ አዝማድ ማስደወል የማያስፈልገው ዜጋ መሆን ይፈልጋል። ይህንን ማረጋገጥ ከነበሩትም ከሚሾሙትም በጥብቅ መንግስት የሚፈልገው መሆኑን ባንክሮ ማሳሰብ ፈልጋለሁ። ሁለተኛ በቀይ መስመርነት የሚታይና ለናልፎ የማንችለው ጉዳይ በተደራጀና ባልተደራጀ ሁኔታ ህዝቡን ያስተቃያ ያለው የሙስና ሁኔታ ነው። የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በመመራው መስሪያ ቤት ለብክነት የሚዳርጉ ግዜን ገንዘብን ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹም ማሳሰብ ፈልጋለሁ። ብክነት ሲባል ንብረትን የሚመለከት ይሆናል። ግዜ ሲባል አላስፈላጊ ስብሰባዎችን የሚመለከት ይሆናል። ስብሰባ ማድረግ ስንፈልግ ቅዳሜና እሁድ መጠቀም እንችላለን። ከስራ ሰዓት ውጭ መጠቀም እንችላለን። በተጨማሪ ግዜ ሲባል አላስፈላጊ የሆኑ የውጭ ጉዞዎችን ሰብሰብ ማድረግን ይጨምራል። ትኩረት አድርገን ያለን ሀብት በሙሉ አሁን ያለውን ችግር ለመፍታት እንድናውል ይህ የተከበረው ምክር ቤትም ከዚህ አንጻር ከፍተኛ ክትትልና ቁጥጥር እንዲያደርግና አስፈጻሚ አካላትን እንዲደግፍ ከዚህ ውጭ ባሉ ችግሮች እየተጋገዝን ያቅም ውስንነት ካለም በተለያየ መንገድ እነዛን እየሞላን ለመሄድ የሚያስችል መሆኑን አዲስ ተሿሚዎች ነባር አመራሮችም በእነዚህ ሁለት ጉዳዮች ጥብቅ ክትትል የሚደረግ መሆኑን በመገንዘብ በተሿሙ ማግስት ከሰራተኞቹ ጋር ዝርዝር ውይይት በማድረግ ህዝቡ የማይማረባቸውን ከባቢዎች እንዲፈቱ በዚህ ምክር ቤት ፊት ለማቅረብ እፈልጋለሁ።
የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ የግብርናና የእንስሳት ሀብት ሚኒስቴር የሚል ሌላ መስሪያ ቤት ፈጥረዋል። በዚህ መሰረት ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረው የካቢኔ አባላት ቁጥር ከዛሬ ጀምሮ ወደ 30 ዝቅ ብሏል። ከነዚህ የካቢኔ አባላት መካከለም 28ቱ ሚኒስትሮች ናቸው። ጠቅላይ ሚኒስትር አብይ ዛሬ ያደረጉት የካቢኔ ሹምሽር የሚመለከተውም እነዚህን 28 ሚኒስትሮች ነው። ከመካከላቸው 12ቱ ባሉበት ኃላፊነት ቀጥለዋል። 6ቱ በተመሳሳይ ኃላፊነት ወደ ሌላ የሚኒስቴር መስሪያ ቤት ተሸጋሽገዋል። እናም አዲስ የተሾሙት 10ሩ ብቻ ናቸው። አዲስ ከተሾሙት መካከል የቀድሞው የፓርላማ አፈ ጉባኤና እስከዛሬ ደግሞ በቤልጅየም ብራሰልስ የኢትዮጵያ ባለሙሉ ስልጣን አምባሳደር የነበሩት ተሾመ ቶጋ ይገኙበታል። የመንግስት ልማት ድርጅቶች ሚኒስትር በመሆን ነው የተሾሙት። የሆዴድ ማዕከላዊ ኮሚቴ ጽፈት ቤት ምክትል ኃላፊ አቶ ብርሃኑ ጸጋይ ደግሞ ጠቅላይ አቃቤ ሕግ ሆነው ተሾመዋል። ከአንድ ሚኒስቴር መስሪያ ቤት ኃላፊነት ወደ ሌላ ከሄዱት ወይም ከተሸጋሸጉት መካከል ደግሞ እስከዛሬ ድረስ መከላከያ ሚኒስትር የነበሩት ሲራጅ ፈጌሳ፣ የትራንስፖርት ሚኒስትር፣ የማዕድን ነዳጅና የተፈጥሮ ጋዝ ሚኒስትር የነበሩት አቶ ሞቱማ መቃሳ ደግሞ የመከላከያ ሚኒስትር ሆነዋል። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ሚኒስትር በመሆን የተሾሙት ደግሞ የትራንስፖርት ሚኒስትር የነበሩት አቶ አህመድ ሺዴ ናቸው። በዚህ መሰረት አቶ አህመድ በኦሮሚያ ክልል በሌላ ኃላፊነት የተሾሙትን ዶክተር ነገሪ ሌንጮን ይተካሉ። በጠቅላይ ሚኒስትር ጽፈት ቤት በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ የነበሩት የኢሃድግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤም የካቢኔ አባል በመሆን የግብርናና የእንስሳት ሀብት ሚኒስትር ሆነው ተሾመዋል። የገንዘብና ኢኮኖሚ ልማት ሚኒስትር ዶክተር አብርሃም ተከስተ፣ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለና በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ ደግሞ ባሉበት ከሚቀጥሉት መካከል ናቸው። ጠቅላይ ሚኒስትሩ ይፋ ያደረጉት ይህ የመጀመሪያ የካቢኔ ሹምሽር የተለያዩ አስተያየቶችን ያስከተለ ነው። ከነዚህ አስተያየት ሰጪዎች አንዱ የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ አዲስ ነገር አላየሁም ብለዋል። ተሿሚዎቹ የተመረጡት በጠቅላይ ሚኒስትሩ በራሳቸው ብቻ ሳይሆን በክልሎች ጭምር እንደሆነም ይገምታሉ።
እኔ ብዙ ለውጥ አላየሁም ሰዎቹ ተቀየሩት ማለት ነው። ስለዚህ ምርጫው ሙሉ በሙሉ ምናልባት እሳቸው ፍቃድ ብቻም የሆነ አልመሰለኝም። ምክንያቱም አንድ ሁለት የቀድሞ ሚኒስትሮቹን ደግሞ ክልሉ ስለሚፈልጓቸው ተነስተዋል እና በምትካቸው ሌላ ረኩ ይላሉ። ስለዚህ እንግዲህ ከፌዴራሉ ደረጃ ላይ ኃላፊነት ነው ብቃት አላቸው የተባሉት ከመስጠት ክልሎቹ አስፈልጠው እገሌን እንፈልገዋለሁ ማለት እንደሚቻልም ከንግግራቸው ማዳመጭ እያለሁ
በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም አብዛኛዎቹ ሚኒስትሮች አዲስ አይደሉም በሚለው ሐሳብ አይስማሙም።
በተለይም ከውጤታማነት አንጻር ችግር አለባቸው የተባሉ የህዝብ ጥያቄን በአግባቡ በመመለስ መልካም አስተዳደርን በማረጋጋትና ትራንስፎርሜሽኑን በማረጋጋት ከሙስናና ብክነት የጸዳ አሰራርን በማጠናከርና አመራር አንድነትን ፈጥሮ ተግባራትን በማከናወን ረገድ ያሉበትን ሁኔታ በዝርዝር ከፈተሸ በኋላ እነዚህ ሰዎች አሁን ካሉበት መስሪያ ቤት ወደ ሌላ ቦታ ቢሄዱ የበለጠ ሊሰሩ ይችላሉ ብሎ ያመኑባቸው እንዲሸጋሸጉ ተደርጓል። ተነስተው በመትካቸው ሌሎች አዳዲስ አመራሮች ቢመጡ ይሻላሉ የተባሉትን 10 የሚሆኑ አዳዲስ አመራሮችን አምጥተዋል። 12 የሚሆኑ ደግሞ በነበሩበት ስራ የተሻለ ውጤት ያስመዘገቡ ስለሆነ ባሉበት እንዲቀጥሉ ነው የተወሰነው። ይሄ ማለት በአጠቃላይ ከአንድ ቦታ ወደ ሌላ ቦታ ሲዘዋወርም አዲስ ነው የሚሆነው። ያ ለዛ ቦታ ያ የተሾመው ሚኒስትር አዲስ ነው የሚሆነው። በአጠቃላይ ሲታይ ከ28ቱ የሚኒስትር ደረጃዎች ወይም ካቢኔ ሚኒስትር ደረጃዎች 12ቱ ሲቀሩ 16 ላይ ለውጥ ተደርጓል ማለት ነው። ይሄ ትልቅ ለውጥ ነው ተደርጎ መወሰድ ያለበት በትልቅ ለውጥነቱ ነው እንጂ አነስተኛ ነው በሚል መደረግ የለበትም። በመሰረቱ ስር ነቀል ለውጥ
አንድ የመጨረሻ ጥያቄ ላንሳ አቶ ማኑኤል፣ እንግዲህ ከዚህ በፊት የተሿሚዎች ስም ዝርዝር ለፓርላማ ወይም በሕዝብ ተወካዮች ምክር ቤት ሲቀርብ ከሚዘረዘሩት ነገሮች አንዱ ብሔር እየተባለ ይጠቀስ ነበረ። አሁኑ ላይ ብሔር የሚል ነገር አልተጠቀሰም። ይህ ምክንያቱ ምንድን ነው?
እንግዲህ ዋናው ጉዳይ ይሄ የካቢኔ አባላት መላ አገሪቱን የሚያገለግሉ በመሆናቸው ሁሉንም ያገሩትን ህዝቦች በእኩል አይን የሚያዩ ሁሉንም አካባቢዎች እንደየአካባቢው ህዝብ በማየት የሚፈልግባቸውን ኃላፊነት ሊወጡ ይችላሉ ተብሎ ታምኖባቸው የመጡ መሆናቸው ትልቁን ቦታ የሚይዝ ነው የሚሆነው። የካቢኔ ቦታዎች ውስን ከመሆናቸው አንፃር በብቃት ሁሉንም የሚያገለግሉ መምጣት እንዳለባቸው ታምኖበት የተሰራ አርግ ነው ወስዶ።
ከ2007ቱ አገር አቀፍ ምርጫ በኋላ በኢህአዴግ የሚመረው መንግስት አዲስ ካቢኔ ወይም ሹምሽር ይፋ ሲያደርግ ያሁኑ ለሶስተኛ ጊዜ ነው። የኢትዮጵያ የህዝብ ተወካዮች ምክር ቤት በዛሬው ውሎው በሂደት ሲታየቆየውን የአፈ ጉባኤ አባዱላ ገመዳ የመልቀቂያ ጥያቄም ተቀብሏል። በመተካቸውም ወይዘሮ ሙፈሪያት ካሚልን መርጧል። ወይዘሮ ሙፈሪያት የኢትዮጵያን ፓርላማ በአፈ ጉባኤነት ለመምራት ባለፉት 27 ዓመታት ውስጥ የመጀመሪያዋ ሴት ሆነዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩም ከዚሁ ርዕስ ጋር ያቆየናል። የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮ የተለየ እንዳልሆነ የተቃዋሚ ፓርቲዎች እየተናገሩ ነው። ያንዳንድ የቀድሞ ሚኒስትሮች ከስልጣን መንበራቸው መነሳት ወይንም ወደ ሌላ መሸጋሸጋቸው ግን የሚያበረታታ እርምጃ እንደሆነም አንዳንዶቹ ገልጸዋል። መለስካቸው አምሃ ዝርዝሩን ይዟል።
ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ አዲስ ካቢኔያቸውን ለተወካዮች ምክር ቤት አቅርበው አንዳንድ ጥያቄዎችና ተቃውሞ የሚመስሉ ድምጾች ከጥቂት የምክር ቤቱ አባላት ቢሰማም ያቀረቧቸው የካቢኔ አባላት በሙሉ ድምፅ ተቀባይነትን አግኝተዋል። ቪኦኤ ደግሞ የአንዳንድ ታዋቂ የተቃዋሚ ፓርቲ መሪዎችን አስተያየት ጠይቋል። በተዋቀረው አዲስ ካቢኔ ያላቸውን አስተያየት እንዲያካፍሉኝ የጠየኳቸው የመላው ኢትዮጵያ አንድነት ድርጅት ፕሬዝዳንት ዶክተር በዛብህ ደምሴ ነበሩ።
እኔም አዲስ ካቢኔ ነው ብዬ ለምን አልችልም? ምክንያቱም የነበሩ ሰዎች ናቸው የሚገለባበጡ። አዲስ ካቢኔ የሚባለው የትኛውም ዓለም ላይ አዲስ ምርጫ ተደርጎ ህዝቡ ይመሩኛል፣ እነዚህን ነው የምመርጠው፣ ይጠቅሙኛል፣ ስራ ይፈጥሩልኛል፣ ሀገሪቷን በደንብ ይመራሉ ብሎ የመረጠው ፓርቲ ነው ተወዳድሮ የሚያሸንፈው። እና ይሄ በዚህ መልኩ የሆነ ነገር አይደለም።
ከስብጥሩ አኳያ ከሰዎቹ ስብጥር አኳያ ሰምተውት ከሆነ አሻሻሙንም ያላቸው ለትምህርት ደረጃም ሆነ የሥራ ልምድ በተንትረው ነበር ሲያቀርቡ የነበረው በምክር ቤቱ ፊት። ለመሆኑ በርሶ አስተያየት ችሎታ አላቸው ብለውና እነዚህ ሰዎች
ስመለከተው የትምህርት ደረጃቸው አብዛኞቹ ከፍተኛ የትምህርት ደረጃ ያላቸው፣ ከዛ ሌላ ደግሞ በኢህአዴግ መንግስት ውስጥ ብዙ አመት ያገለገሉ ኤክስፒሪየንስ ያላቸው ሰዎች ናቸው። እና በዛ አይነት የወሰድን እንደሆነ የተመረጡት ሰዎች ብቃት አላቸው ብዬ ገምታለሁ።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ደግሞ የዛሬው ክንውን የህዝብን ጥያቄ የሚመልስ አይደለም ይላሉ።
እኔ ከተለመደው ኢህአዴግ አካሄድ የተለወጠ ነገር አላየሁም ማለት ይችላል። በመሰረቱ ማንንም ካቢኔ እንደሚያመጡ እንዴት ኢህአዴግ እንደሚድን ምናምን አይደለም ጥያቄው የነበረው፣ የህዝቡ ጥያቄ ነበረው። የስርዓት ለውጥ በተለይ ህዝብን የሚከፋፍሉ ሀገርን ወደኋላ የሚያስቀሩ ፖሊሲዎች እንዲቀየሩ ነበር የህዝቡ ጥያቄ። እና ያው እንደተለመደው ኢህአዴግ የራሱ ጥያቄ ነው የሚመልሰው ሁሉ ጊዜ የህዝቡ ጥያቄ መልሶ ያቅም። እንግዲህ ራሱ እንደምንለው ኢህአዴግ ያው ድንቆሮ ድርጅት ነው፣ የህዝብን ጥያቄ አይሰማም። እነ ዶክተር አብይ ግን በድንቆሮ ድርጅት ውስጥ የተገኙ የሚሰሙ ሰዎች መስለውን ተስፋ አድርገን ነበረ። አሁን እየሆነ ያለው ነገር ግን የተለመደው ኢህአዴግ አካሄድ ነው እና በእውነት ከጠበቅነው በታች ነው ማለት ይቻላል።
ምን ነበር የጠበቃችሁት እስኪ ንገሩ።
ለውጥ ከተባለ የሚጠየቁ ሰዎችም አሉ። ሰው ሞቷል፣ ሰው ቆስሏል፣ ተፈናቅሏል። ይህን ያደረገው ሰው ነው፣ የሰው ስብስብ ነው፣ ድርጅት ነው፣ ኢህአዴግ ነው። እነሱም አምነው የእኛ ጥፋት ነው፣ የእኛ ስህተት ነው ብለው በተወሰነ ደረጃ ይቅርታ የጠየቁበትም አለ እና የዚያ አካል የዛ ጥፋት አካል የነበሩ ሰዎች ሁሉ የሚኒስትርነት ቦታ አግኝተዋል እና እዛው ነው የሚተሻሹት እንጂ ምንም የተለወጠ ነገር እንደሌለ ነው የሚያሳየው። ያመጧቸውም ሰዎች ያቀረቡበትም መንገድ ይሁን የድርጅት ችሎታም ሳይሆን የድርጅት መዋጮም አይነት ነገር አለ።
እሱ የጠበቁት በዚህ ካቢኔ ውስጥ ከሌላ አካላት ይካተታሉ የሚል ጥርጣሬ ነበሩት እንዴ?
እንግዲህ እኛ የጠበቅነው የነበርነው ምንድን ነው እንደ ድርጅት ለትራንዚሽን ወይም ለሽግግር አገዛዝ ነው ራሱ ህዝቡ ነግሮታል። የተመረጠ መንግስት እንዳልሆነ በደንብ አድርጎ በየቦታው በተለይ በአማራና በኦሮሞ ክልል በነበሩ እንቅስቃሴዎች በደንብ ተገልጿል። እና ከአገዛዝ ወደ ዲሞክራሲ ለመሄድ የሚረዱ ሰዎች በኦህዴድም የሆኑ በብአዴንም በየትኛውም ድርጅት የሆኑ ተራማጅ የሆኑ ሰዎች ለህዝብ ቀረብ ያሉ ሰዎች ይሆናሉ የሚል ግምት ነበረን እኛ። ከዚህ ማድረግ ያው የጠቅላይ ሚኒስትሩ ኃላፊነት ይመስላል ቦታውን እዚ ነው ብሎ መወሰን ማን ነው የሚችለ። ግን አሁን እንደዚህ አይነት ነው የድርጅት ስራ ነው መዋጮ ያተኮረው ኢህአዴግን ማዳን ላይ ነው እንጂ የህዝቡ ጥያቄ መመለስ ላይ አይደለም።
አቶ ግርማ ሰይፉ በአሁኑ ጊዜ የሚመሩት የተቃዋሚ ፓርቲ የላቸውም። ይሁንና ቀደም ሲል የተቃዋሚ ፓርቲ አባል የነበሩና በተወካዮች ምክር ቤትም ብቸኛውን የተቃዋሚ ፓርቲ መቀመጫ ይዘው የቆዩ ስለነበሩ አስተያየታቸውን ጠይቄያቸዋለሁ።
በአጠቃላይ ኢህአዴግ ካቢኔ ሹመት ውስጥ ገሌ ነው ልንል የምንችለው አይኖረን ያስባሉ። ምክንያቱም እነሱ የሚያስቡትን ነገር ያስፈጽምልናል ብለው የሚሉ ሰዎች ነው የሚመርጡት ብዬ ነው የማስበው። ግን ከተመደቡ ሰዎች ውስጥ ማንዳቸው ሰዎች ለምሳሌ አፈ ጉባኤ ሆነ የተመደቡት ወይዘሮ መፍራትን አጋጣና አስተሳሰቧ የለውጥ ጥሩ ነው ብዬ አምናለሁ። በምክር ቤት ደረጃ ጥሩ ሊሆኑ እንደሚችሉ ለምሳሌ ኮሚኒኬሽን ላይ የተመደቡትም ሰው ጥሩ ናቸው። አቶ አምርሽደ ጥሩ ኮሚኒኬተር ናቸው ብዬ አስባለሁ።
ዶክተር መረራ ጉዲና የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርም የሚሉት አላቸው።
በአጠቃላይ እንግዲህ የተደረገው ሹምሽር ኢህአዴግ ሳጥን ውስጥ የተሰራ ስራ ነው። ከዛ ሳጥን አልወጣም ማለት ነው።
ከዚህ የተለየ ጠብቁ ነበረ?
ብዙ ባልጠብቅም፣ ለምሳሌ ተቃዋሚ ዳሁን ባይደርሱ ምሁራን የሚባሉትን ልምድም እውቀትም ያላቸውን ያደባልቁ ለመንግስታቸው የተሻለ ገጽታ ይሰጥ ነበር። አሁን ያደረጉት ያው ዞሮ በኢህአዴግ ከዛ ሳጥን አልወጡም። እንግዲህ ኢህአዴግ ቤት ስራ ነው ለማለት ይቻላል። ግን ህዝቡ በበጎነት ሊያይ የሚችል ሁለት ነገር አለ። አንደኛው የጠቅላይ አስተዳደር ጉ በፊት ስርዓት አካባቢ ይሰጥ በነበረው አስተያየት በተለይ እስረኞች አካባቢ ፖለቲካዎች አካባቢ ጥሩ ስም አልነበረው። የእሱ መቀየር ብዙ ሰው በበጎ ሊያይ ይችላል። ሌላው ደግሞ አስቸኳይ አዋጁን በማስፈጸም ሁለቱም ጊዜ ተንቀሳቀሰው መከላከያ ሚኒስቴሩ መቀየሩ አሁንም ሰው በበጎነት ሊያይ ይችላል።
ጠቅላይ ሚኒስትር አብይ አህመድ እጩ የካቢኔ አባሎቻቸውን ለምክር ቤቱ ከማቅረባቸው በፊት ከመላው የካቢኔ አባሎቻቸው የሚጠብቋቸውን ሁለት ዋና ዋና ድርጊቶች ጠቅሰዋል። ህዝብ ከመንግሥት መስሪያ ቤቶች ሊያገኛቸው የሚገባውን አገልግሎቶች በቀልጣፋ አሰራርና አለምንም ተጨማሪ ወጪ ማግኘት እንደሚችል ማድረግና ሙስናን መዋጋት ናቸው። እነኚህን አለመፈጸም ቀይ መስመርን ማለፍ ነው ሲሉም አስጠንቅቀዋል። ዶክተር መረራን በዚህ ላይ ያላቸውን አስተያየት ጠየቅኳቸው።
ግለሰቦችን በመቀያየር አንዳንድ እርምጃዎችን ይወስዳለሁ ብለህ በማስፈራራት የምትለውጡ አይደለም። ህዝብ የሚቆጣጠረው ለህዝብ ተጠያቂነት ያለው እጁ ንጹህ ያልሆነ ደግሞ እጁ የቆሸሸውን ህዝቡ ለመቆጣጠር ሲችል፣ ለማባረር ሲችል፣ ለመቀየር ሲችል የዛ ጊዜ ነው ሙስና መቀነስ የምትችለው። እና በቀላሉ የሚወጡት ፈተና አይመስለኝም ማለት ነው። በተለይ ትላልቅ ጋሳዎች አካባቢ ባለፈው ክረምትን ብዙ ህዝብ እየጠበቀ ወደኋላ ነው የተመለሰው። እና ሙስና ምንጩም ምንድን ነው? ትላልቅ ጋሳዎች ናቸው ወይስ ትንሽ ጋሳዎቹ ናቸው ወይ የሙስና ምንጮች? እነማን ላይ እርምጃ ቢወሰድ ይሻላል? የፖለቲካ ስርዓቱን ተጠያቂነት ባለው መንገድ እንዴት እንደገና አዋቅረን ሙስናን ሊቆጣጠርም ሊቀርፍም የሚችል የፖለቲካ ስርዓት እንዴት መፍጠር እንችላለን የሚለው እንዳልኩ እንግዲህ መሰረታዊ ጉዳይ ስርዓት ለውጥ ነው እና ግለሰቦች ለውጥ ብቻም አይደለም ማለት ነው። እና በዛ በኩል ቀላል ፈተና የሚገጥማቸው አይመስለኝም። በቀላሉም መታየት ያለበት ጥያቄም አይደለም። ኢህአዴግን ከህዝብ ከነጠሉት ነገሮች ውስጥ አንዱ ሙስና ነው። ስለዚህ በምሉት ደረጃ የሚወጡት ፈተና አልመሰለኝም ማለት ነው።
ጠቅላይ ሚኒስትር አብይ አህመድ የካቢኔ እጩዎቻቸውን ለምክር ቤቱ ሲያቀርቡ የቀደሟቸው ሁለት ጠቅላይ ሚኒስትሮች ይጠቀሙበት ከነበረው ቅጽ አንድ ነገር ለውጠዋል። የእጩዎቻቸውን የትውልድ ስፍራ እንጂ የብሔር ስም አላነሱም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኩባ መንግሥት አመራር በስድሳ ዓመታት ጊዜ ውስጥ ለመጀመሪያ ጊዜ ከካስትሮዎች እጅ ወጥቷል። የሀገሪቱ ተቀዳሚ ምክትል ፕሬዚደንት የነበሩት ሚጌል ዲያስ ካኔል ዛሬ ቃለ መሐላ ፈጽመው በትረ ርዕሰ ብሔርነቱን ተረክበዋል። ሽግግሩ ቀድሞ የታቀደ መሆኑንና በኮሚኒስቶች በምትመራው ሀገር ውስጥ ብዙም ለውጥ ይኖራል ተብሎ እንደማይጠበቅ ሪፖርተራችን ቢል ጋሎ ዘግቧል። አዳነች ፍሳሐ ታቀርበዋለች።
የኩባ መንግሥት በገለጸው መሠረት ሚጌል ዲያስ ካኔል ብቻ ናቸው ለመመረጥ የቀረቡት። በአመለካከታቸው ሊበራል ማለት ለቀቅተኛ ተደርገው ይታያሉ። የሥራ ዕድሜያቸው በማብቃት ላይ ያለው በኩባ አብዮት ወቅት የታገሉት ነባር አብዮተኞችም የሚቀበሏቸው አይነት መሪ እንደሆኑ ተገልጿል። ዩሊዩስ ካሞራን የተባለ የሀገሪቱ ነዋሪ ብሩህ ተስፋ አንጸባርቋል።
ዲያስ ካናል ለሀገሪቱ የሚችሉትን ሁሉ ያደርጋሉ። እስካሁን ባለው ጊዜ የኖርንበትን ታሪካዊ ሂደት ይከተላሉ። ለእኛ ብዙ ጥሩ ነገር ይሰራሉ። በመንግስቱ በሚገባ ይወክሉናል።
ፊደልና ራውል ካስትሮ እንደ አውሮፓ አቆጣጠር በ1959 ዓ.ም ለ60 ዓመታት ከሚጠጋ ጊዜ በፊት በዛን ጊዜ የነበረውን አምባገነን መንግስት በሽምቅ ውጊያ ካስወገዱበት ጊዜ አንስቶ ስማቸውና ኩባ ተሳስረው ቆይተዋል። አቻምና ከዚህ ዓለም በሞት የተለዩት ፊደል ካስትሮ ለአምስት አስርተ ዓመታት ያህል ገዝተዋል። በህመም ምክንያት ከአስር ዓመታት በፊት ራሳቸውን ከስልጣን ማግለላቸውን የሚታወቅ ነው። የፕሬዝዳንትነቱን ስልጣን የተረከቡት ወንድማቸው ራውል ካስትሮ የኢኮኖሚ ለውጥ ለማድረግ ቃል ገብተው ነበር። ይሁንና ለአስር ዓመታት ለሚጠጋ ጊዜ ስልጣን ላይ ከቆዩ በኋላ ብዙም የታየ ለውጥ የለም። የካስትሮ ወንድማማቾች በዩናይትድ ስቴትስ ላይ በነበራቸው የእምቢተኛነት ባህሪና በጭቆና አገዛዝ ይታወቃሉ ይላሉ ስለ ኩባ ጉዳይ ጥናት የሚያካሄድ ቡድን አባል አንድሪው ኦታዞ።
The human rights legacy is one of authoritarianism.
የሰባዊ መብት አያያዛቸው ፍጹም ስልጣን ላይ ተመሰረተ ነው። የመሰብሰብም ሆነ የፕሬስ ነጻነት የለም። የፖለቲካ ፓርቲ የመመስረትም ሆነ ለህሊና መምረጥ የሚባል ነገር የለም።
ጥያቄው እንግዲህ ሁኔታ በድህረ ካስትሮ ወንድማማቾችስ ይለወጥ ይሆን የሚል ነው። ራውል ካስትሮ በሀገሪቱ ኮሙኒስት ፓርቲ መሪነት ስልጣናቸው ላይ የመቀጠል ዓላማ ስላላቸው የሀገሪቱ ነባር የኮሙኒስት ፓርቲ አብዮተኞች በተጽዕኖ አሳዳሪነት ሚናቸው ይቀጥላሉን የሚል ጥያቄም አለ። ተንታኙ አንድሪው ኦታዞ
ሁኔታዎች ምን መልክ እንደሚይዙ ብዙም በማይርቅ ጊዜ እናያለን። ይሁንና የሰባዊ መብት አያያዝን የማሻሻሉ ሐሳብ በኩባ መንግስት ውስጥ ብዙም ድጋፍ የሚያገኝ አይመስለኝም።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂዘር ኖረት ብዙም ተስፋ አይታየንም ብለዋል።
We would like a more free and democratic Cuba.
የተሻለ ነጻነትና ዲሞክራሲ ያላት ኩባ እንድትሆን እንፈልጋለን። ሁኔታዎችን እንከታተላለን። ግን ብዙም ተስፋ አይታየንም። ምክንያቱም ሂደቱ ዲሞክራሲያዊ አይደለምና።
ኩባ ውስጥ አዲስ የመሪዎች ትውልድ ቢመጣም የአዲስ አቅጣጫ ምልክት አይታይም።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ36 ያመለክታል። የስቱዲዮ ሰዓታችን ዋና ዋናውን የዓለም ዜና ከሰለሞን አባተ።
የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮው የተለየ እንዳልሆነ የተቃዋሚ ፓርቲዎች መሪዎች ተናገሩ። የአንዳንድ የቀድሞ ሚኒስትሮች ከስልጣን መነሳት ወይም ወደ ሌላ ቦታ መሸጋገር የሚያበረታታ እርምጃ እንደሆነ ግን የገለጹ አሉ። ከ28ቱ ሚኒስትሮች 15ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት የተሾሙ ናቸው። ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው መሆናቸው አስገንዝበዋል። ሚኤል ዲያስ ካኔል ቀጣዩ የኩባ ፕሬዚደንት ሆኑ። 57 ዓመት ዕድሜያቸው ላይ የሚገኙት ዲያስ ካኔል በፕሬዚደንትነት የተሰየሙት ለመጪዎቹ 5 ዓመታት የስልጣን ዘመን ሲሆን ከካስትሮ ቤተሰብ ውጪ የሆነ ሰው ኩባን ሲመራ በ60 ዓመታት ውስጥ የመጀመሪያ ሰው መሆናቸው ነው። ዩናይትድ ስቴትስ በአሉሚኒየምና በብረቶች ምርቶች ላይ በመላ ዓለም በጣለቻቸው አዳዲስ ታሪፎች ምክንያት ለደረሰባት ጉዳት ማካካሻ እንድትከፍል ሩሲያ ጠየቀች። 3ኛ ሀገር መሆኗ ነው እንደያነ ጥያቄ አቅራቢ። የዩናይትድ ስቴትስ የስለላ ተቋም CIA ሴት በዋና ዳይሬክተርነት ስትመራው የመጀመሪያ ሊሆኑ የሚችሉት የአሁን ምክትል ዳይሬክተር ጂና ሃስፕል የፊታችን ግንቦት 1 በህግ መወሰኛ ምክር ቤቱ መራጭ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ተገልጿል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ሰለሞን አባተንን። በሁለተኛው አጋማሽ ስርጭታችን እንግዲህ እየተሸጋገረ ነው። ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። አሁን
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለት ሳምንታት ክንዋኔዎችና የካቢኔ ሚኒስትሮች ስያሜና ሌሎች በወቅታዊ ርዕሶች ላይ ያተኮረ ውይይት።
አሉላ እንግዲህ ይህንን የካቢኔ ሹመቱን የዛሬውን በተመለከተ ውይይቱን ያሰናዳኸው አንተነህና እስቲ አስታውቀና።
አመሰግናለሁ ሰለሞን። የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ እንዳልከውም የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎች ቀደም ብዬ የጠቆምኩትን አጠቃላዩንም የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥርና ኢትዮጵያ እድሎችና ፈተናዎች በሚል ተናዳ ተከታታይ ውይይት ነው። እንግዶች የራሳቸውን በሚያስተዋውቁበት እንጀምር።
ሄኖክ የማነ እባላለሁ። ያው በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ፣ ስቴት ዩኒቨርሲቲ ኦፍ ኒውዮርክ።
ተዳለ ለማ እባላለሁ። የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ።
መስፍን ነጋሽ እባላለሁ። ብዙ ሰው የሚያቀኝ በአዲስ ነገር ጋዜጣ ነው። አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ ሰራለሁ። በትርፍ ጊዜ የሙሉ ጊዜ ስራዬ ግን በአንድ ሰባዊ መብት ጉዳይ ላይ በሚሰራ ድርጅት ውስጥ።
አመሰግናለሁ ለትውውቁ። በዛሬው ትልቁ ቀዳሚ እርምጃቸውን እንደደረደሩ ለመሆኑ የዛሬው የጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሹመት ስለመጪው አስተዳደራቸውም ሆነ ተስፋ ስለተጣለበት ለውጥ ምንን ይነግረናል? ሄኖክ፣
ለኔ ጠቅላይ ሚኒስትር አብይ በባለ ሹመት ንግግራቸው የተናገሩትን ነገር ወደ ተግባር የሚለውጡ ስለመሆናቸው አሁንም ቢሆን በቂ ማስረጃ በቂ መተማመኛ አልሰጡም ባይ ነኝ። ካቢኔ ሹምሽር እንደምታስታውሰው ከዚህ በፊትም አቶ ኃይለ ማርያም ደሳለኝ አንድ ሁለት ጊዜ አርገዋል መሰለኝ፣ ከዛ ፊት የነበሩትም ጠቅላይ ሚኒስትር እንዲሁ አርገዋልና ኢህአዴግ የካቢኔ ሹምሽር በማድረግ በተግባር መሰረታዊ ለውጥ ሲያመጣ ከዚህ በፊት አላየ ነው። እንግዲህ አሁን አቶ አብይ በሰጡን ተስፋ አንጻር አይተን ምናልባት ጊዜ እንስጣቸው ልንል እንችል ይሆናል። ከዛ ውጪ ግን አሁንም ገና ነው። ዛሬ ተሿሚዎቻቸውን ሲያቀርቡ አንድ ሁለት ነገሮች መጀመሪያ ላይ ተናግረው ነበረ። ቀይ መስመር ነው ግዴታ ልታረጓቸው ይቀባል ብለው ያጠቀሷቸው ነገሮች አሉ። እነሱ ገንቢ ነገሮች ናቸው። ግን በተጨባጭ ለውጥ አንጻር ግን ከየትኛው ሚኒስትር በምን ያህል ጊዜ ምን እንደሚጠብቁ የተነገረ ነገር የለም። ምናልባት ከሚኒስትሮቻቸው ጋር ይህን ተነጋግረው ሊሆን ይችላል። በቀጣዮቹ ቀናትና ሳምንታት እንደሚነግሩት ተስፋ አደርጋለሁ። አለበለዚያ ግን ከዚህ በፊት ከነበሩት ሹምሽሮች የተለየ ላይሆን ይችላል እና መጠበቅ አለብን። ለኔ ብዙ ያስገረመኝ ወይም ያልጠበቅኩት ነገር ብዙ የለም።
መልካም። ሰፋ ወዳለው የጠቅላይ ሚኒስትሩን የሁለት ሳምንታት ክንዋኔዎችና ባሻገርም ስለሚጠበቁት ለውጦች ወደምንነጋገርበት ክፍል እናምራ። ቀደም ብለን መስፍን ነጋሽን ነበር ያስቀደምነው ወደ ውይይት የሚቀድመው ይቆይና፣ እስኪ ሄኖክም አንተን አስተዋውቄ ነው ወደ መስፍን ይሄን ነው። አንተም በዚህ በቀደመው ውሳኔያቸው ላይ ባጭሩ የአንተን አስተያየት አስከትለን ያን ሰፋ ያለ ውይይት እንጀምራለን። አመሰግናለሁ ሄኖክ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለካቢኔ ሽግሽግና ሹመት አድርገዋል። ይህ ሹመት ለሚጠበቀው ለውጥ የሚነግረንም ነገር ካለ ይሄን የካቢኔ ሽግሽግና ሹመት እንዴት ተመለከትከው?
አመሰግናለሁ አሉላ። የካቢኔ ሽግሽጉና ሹመቱ ቢያንስ በተወሰነ ደረጃ በጥንቃቄ የተደረገ ነው የሚመስለው። በአሉታዊና በአዎንታዊ ጎኑ መመልከት እንችላለን። በአዎንታዊ ጎኑ ብንጀምር ሶስት ቁልፍ ሊባሉ የሚችሉ የሚኒስትር ቦታዎች ሹመቶችና ሽግሽጎች ለኦህዲድ ተሰጥተዋል። ለምሳሌ የመከላከያ ሚኒስትርነቱ፣ የጉምሩክና ገቢዎች ባለስልጣን በሚኒስትር ማዕረግ የተሾሙት ግለሰብ፣ ከዛ ጠቅላይ አቃቤ ሕግ ወይም የፍትህ ሚኒስትር የሚሉ አሉ። ግልጽ አልሆነልኝም የትኛው እንደሆነ። ብቻ እሳቸውም ተሿሚ ከኦህዲድ ናቸው። እንግዲህ ምንድን ነው ይሄ ለባሉታዊ ጎኑን እንዲታይ ሊያደርግ የሚችለው ነገር? አዲሱ ጠቅላይ ሚኒስትር አሁን ካለባቸው በኢህአዴግ ውስጥ ካለው የእርስ በርስ የፓርቲዎቹ ሽኩቻ አንጻር እና እንግዲህ እስካሁን ድረስም ሲባል የነበረው እውነተኛው ስልጣን አላቸው ወይ፣ የወታደሩ ሰራዊቱን ማዘዝ ይችላሉ ወይ፣ ደህንነቱን ማዘዝ ይችላሉ ወይ የሚለው ከባድ ጥያቄ ለመመለስ ሲሆን ፍንጭ ሊሰጥ የሚችል ይመስለኛል። እንግዲህ እሳቸውን የሚያምኑትን ሰው እዛ ቦታ ላይ ማስቀመጣቸው ወደፊት እንግዲህ የሚጠብቃቸው ተግዳሮት ለህወሓትን የበላይነት ለመጋፋት ለሚያደርጉት ሙከራና ጥረት ሊያግዛቸው ይችል ይሆናል የሚል አንድ መላምት መስጠት ይቻላል። ምንም የምናውቀው ነገር የለም ስለ አዲሱ የመከላከያ ሚኒስትር። እንደ አቶ ሲራጅ ፈጌሳ ይሆናሉ አይሆኑም የምናውቀው ነገር የለም። ግን በጠቅላይ ሚኒስትር አብይ ስለተሾሙና ለውጥ ያመጣሉ ተብሎ ስለተጠበቀ ከዛ ጋር ተያይዞ ያንን ያደረጉት ሊሆን ይችላል የሚል እምነት አለኝ። የገቢዎችና ጉምሩክም እነዚሁ የኮንትሮባንድ ችግር በጣም አስቸግሮናል የሚል ብዙ ሮሮ እና በአደባባይም የተገለጸ ስሞካ ስለነበረ ከሱ ጋር የተያያዘ ነው። የህወሓት የንግድ ድርጅቶች እና ደጋፊዎች የሆኑ ግለሰቦች በኮንትሮባንድ ንግድ ብዙ ገቢ አሳጥተውናል፣ ብዙ ወንጀልም እንዲፈጸም ምክንያት ሆኗል የኮንትሮባንድ ንግድ የሚለውን እሱን ለማስቀረት ሊሆን ይችላል። የጠቅላይ አቃቤ ህጉም ደግሞ ለሀገሪቷ ህግ የበላይነት ለማምጣት ለሚደረገው ጥረት አስተዋጽኦ ሊያደርጉ ይችላሉ። በዛ ኃላፊነት ላይ ሆነው በእውነት ለህግ የበላይነት የሚሰሩ ከሆነ ፈተና የተለያዩ ወገኖች ቢገጥማቸውም ለመቋቋም ዝግጁ ከሆኑ እና በእርስ በርስ በሚደረገው ፍትጊያም እንግዲህ የለውጥ ሂደቱ ሊጀመር ይችላል በትክክል ብሎ ማመን ይቻላል። አንዳንድ ሰዎች ምናልባት ቅሬታ ሊያነሱ ይችላሉ።
የተባለው ነገር እውነት እንኳን ቢሆን በሙሉ ሶስቱም በእነዚህ ቁልፍ ስልጣን ላይ ያሉ ሰዎች ኦሮሞ መሆናቸው የዘውግ ስብጥር ጥያቄ ከፍተኛ ስጋት መፍጠሩ አይቀርም። አዎንታዊ ነው የምለው ከለውጥ አንጻር እሳቸው የሚያምኑባቸውን ሰዎች ማስቀመጣቸው የሚፈራውን የሚገጥማቸውን ክርክርና ተጽዕኖ ለመቋቋም ያደረጉት እርምጃ ሊሆን ይችላል። አሉታዊ የምለው በተለይ ደግሞ በጠቅላይ ሹመቱን በተመለከተ የማነሳው ነገር ተሿሚዎቹ ወይም ሽግሽግ ከተደረገባቸው ቦታዎች መካከል ሁለቱ ለምሳሌ የመጀመሪያው አቶ ስራጅ ፈጌሳ ከመከላከያ ሚኒስትርነት ወደ ትራንስፖርት እና መገናኛ ሄደዋል። አቶ ሽፈራው ሽጉጤ ከኢህአዴግ ጽህፈት ቤት ኃላፊነት ወደ ግብርናና እንስሳት ሀብት ልማት ነው መሰለኝ ሚኒስትር ሆኗል። በጣም ብዙ ጥያቄ ማንሳት ይቻላል እዚህ ላይ። መጀመሪያ ሀሳቡ የነበረው እንደውም ከፓርቲው ውጪ በጣም ብቃት ያላቸው ባለሙያዎች ከውጭ ሀገር ሁሉ ልገው እንደዚህ አይነት በጣም ቁልፍ ቦታዎች ለሀገሪቱ ልማት እና እድገት ወሳኝ የሆኑ እንደ ግብርና የመሳሰሉ ሌሎችም ሚኒስትር ቦታዎችን ወስደው እንዲሰሩ ይደረጋል። በዛውም ለውጥ ማስተዋወቅ ይቻላል። ስርዓቱ ያለውን እንግዲህ ቅንነት፣ ሁሉን አቀፍነት ሊያሳይ የሚችልበት እድል የሚሰጠዋል የሚል ግምት ነበረ። እሱ አልሆነም። ሌላው እነዚህ ሰዎች በመጀመሪያ ብቃት ኖሯቸው አይደለም የተሾሙት። ሽፈራሽ ጉጤ ትምህርት ሚኒስትር መሆን የነበረባቸው ሰው አይመስሉም ከነበራቸው የስራ ልምድ እና ህይወት ታሪክ አንጻር ሆነዋል። እዛም ግን አልቻሉም በሚል ግምት ነው እንግዲህ አጠቃላይ ያለው ግንዛቤ እንደዛ ነው። አይገርመኝም ባይችሉ። ከተነሱ በኋላ እንደገና ሌላ በጣም ትልቅ ቁልፍ የሀገሪቷ መሰረታዊ የሆነ የኢኮኖሚ ምሰሶ የሆነ የግብርና እና እንስሳት ልማት ሚኒስትር ማድረግ የሆነ ስላቅ ነገር ነው የሚመስለው። ይሄ ፖለቲካዊ ውሳኔ ነው ብዬ ነው የማስበው። ሽግሽጉ በፓርቲ ውስጥ ካለው አሁንም የእርስ በርስ ፍትጌ አንጻር አንዱን በአንዱ የማቻቻል እና በኩርፊያን ለማስቀረት የተደረገ እርምጃ ነው የሚመስለኝ። ምን እንደሚፈጠር አናውቅም። የሆነ ጭላንጭል ግን አለ። አዲሱ ጠቅላይ ሚኒስትር ስልጣኑን በትክክል በእጃቸው ለማስገባት በተለይ ደግሞ የአቃቤ ሕግን እና የመከላከያ ሚኒስትርን በራሳቸው ሰው ማድረጋቸው ለግጥሚያው እንግዲህ እየተዘጋጁ ነው የሚል ፍንጭ ሊሰጥ ይችላል። በተጨማሪ አንድ ማንሳት ያለብኝ እንግዲህ በጣም ጥሩ ነገር ነው ብዬ ያሰብኩት ካልተሳሳትኩ ሶስት ሴቶች በሚኒስትርነት የተሾሙ ይመስለኛል። እሱ በራሱ በጣም አዎንታዊ ነው። በጣም ሊበረታታ የሚገባው ነገር ነው። በተረፈ ግን ከዚህ በኋላ የሚሆነውን ማየት የግድ ያስፈልገናል።
አድማጮች፣ ሰዓታችን አለቀ። የጸዳለ ለማን በተለይ በዚህ በዛሬው ውሳኔ ላይ የሰጠችውን አስተያየት ጨምሮ እድሎችና ፈተናዎች የኢትዮጵያ መጪ ጊዜ በሚለው ሰፊ ውይይት ላይ የቀረበውን በነገው ምሽት እናቀርባለን። አሁን ወደ ሴቶችና ቤተሰብ
ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ሲፈጽሙ በፓርላማው ፊት አድርገው የነበረውን ንግግር አስመልክቶ አስተያየታቸውን እንዲሰጡ ቆንጅታዬ ሁለት ሴቶችን አነጋግራ ባለፈው ሳምንት የመጀመሪያውን ክፍል ማቅረባችን ይታወሳል። ወይዘሮ ማርያም ሙኒር የሴቶች ማረፊያና የልማት ማህበር ዳይሬክተርና መስራች፣ እንዲሁም የት ነበርሽ ንጉሴ ላይት ቱ ዘ ወርልድ ብርሃን ለዓለም በተሰኘ ዓለም አቀፍ ግብረሰናይ ድርጅት ውስጥ አካል ጉዳተኞችን የማካተት ጉዳይ የበላይ አማካሪ ሆና ኦስትሪያ ቪየና ለሚገኘው ተቋም ትሰራለች። በዓለም አቀፍ ደረጃም የአካል ጉዳተኞችን ጉዳይ የፖሊሲና የልማት አቅጣጫዎችን የማማከር ስራም ትሰራለች። የውይይቱ የመጨረሻ ክፍል ቀጥሎ ይቀርባል።
እንግዲህ ዶክተር አብይ ካደረጉት ሰፊ ንግግር እናንተም እንደገለጻችሁት ምናልባትም ከትልቁን አድናቆት ካተረፈላቸውና ተስፋ ሰጪ ተብሎ ከተመሰገነላቸው የንግግራቸው ክፍል ሴቶችን በተመለከተ የተናገሩት ነው። እስኪ ጥቂቱን ቀንጨብ አድርገን እንስማና ከዛ በኋላ አስተያየታችሁን ታክሉበታላችሁ።
ውድ የኢትዮጵያ ሴቶች፣ በብዙ አስቸጋሪና ፈታኝ ሁኔታ ውስጥ ኢትዮጵያን ገንብታችሁ ታሪክ ሰርታችሁ ትውልድ ቀርጻችሁ ዛሬ ላይ ደርሰናል። በትግላችሁም የተሻለች ሀገር እንድትኖረን ብዙ መስዋዕትነት ከፍላችኋል። ትግላችሁ የፍትህ ትግል ነው። ትግላችሁ ክቡር ትግል ነው። ትግላችሁ ትግላችን ነው። መንግስት የሴቶችን ተጠቃሚነት ለማረጋገጥና በሀገራችን ሁለንተናዊ እድገት ግስጋሴ ውስጥ የበኩላችሁ ሚና እንድትወጡ ለማስቻል የተለያዩ ስራዎችን በመስራት ላይ የሚገኝ ቢሆንም አሁንም ከሰራ ነው ይልቅ ያልሰራናቸው ስራዎች እጅግ እንደሚበዙ እናምናለን። በመሆኑም በቀጣይ የሀገራችን ሴቶች ተፈጥሮና ኑሮ የተጣጣቸውን በረከቶች ተጠቅማችሁ ለሀገራችን እድገትና ብልጽግና እንዲሁም ለፖለቲካችንም ስምረት አዎንታዊ ሚና እንደምትጫወቱ ተስፋዬ የላቀ ነው።
የት ነበርሽ? እንደውም በቅርቡ ለአንድ ትልቅ ሽልማት በበቃሽበት ጊዜ ባነጋገርኩሽ ጊዜ ለሴቶች መደረግ ያለበትን ሴቶች ላይ የሚደርሱ ጥቃቶች እንዴት እየተባባሱ እንደሄዱ አጥቂዎች እንደማይቀጡ ቀደም ብሎ በቀደሙ አመታት ሲደረግ የነበረው በማያሰራ ሁኔታ መፈጠሩንና የመሳሰለውን ስትናገሪ ነበርና ይሄ የዶክተር አብይ ንግግር ምን ያህል ተስፋ ሰጠሽ?
እኔ የዶክተር አብይ ንግግር ከዚህ አንጻር ማየው ከሶስት ነገሮች አንጻር ነው። የመጀመሪያው ታቸው ከአስቀመጧቸው በንግግራቸው እስከተቀፋቸው ነገሮች መካከል በጣም ብዙዎቹ የቡድን ናቸውና ግለሰባዊ ወይም ቤተሰባዊ ምሳሌያቸው እናታቸውና ባለቤታቸው ነበሩ ስለ ቤተሰብ ሲያወሩ። ስለዚህ በጣም ክብር ሰጥተውት ለይቱ መውጣቱን በደንብ መታይበት ነውና ሁልጊዜም የሚያሳስበኝ የሴቶችን ጉዳይ የሚያስቡ ሴቶችም ሆኑ ወንዶች ለእናቴ ይሄ ይገባታል ወይ ለእህቴ ይሄ ይገባታል ወይ የሚል ጉዳዩን ወደ ግል ህይወታቸው ያቀረበ እይታ እንዲኖራቸው ማድረግ ነው በጣም ነገሩን አጉልቶ ያሳያቸዋል ወይም ትክክለኛ ገጽታውን ይሰጣቸዋል ብዬ የማስበው እና እሳቸው በዚህ ምሳሌ ውስጥ እናታቸውና ባለቤታቸውን መጠቀማቸው ፍቀዱልኝ ብለው ግለሰብ ሲጠቀስ የሰማ ነው። እንግዲህ ሌላው ቡድን ነው እንዳለ የሰማ ነው። እስላም፣ ክርስቲያን፣ ወጣት፣ በብሔር ወላይታ፣ በንሻንጉል እያሉ ኦሮሞ፣ አማራ እያሉ ስለ ቡድኖች አውርተውናል። ስለ ግለሰቦች የሰማ ነው ሁለት ውስጥ ነው። ሌላው እዚህ ንግግር ውስጥ በጣም ጠንካራ ብዬ የምወስዳቸው ብዙ ነጥቦች አሉ። ግን ሁለት ነገሮች ለማተኮር ፈልጋለሁ ለአሁናችን። አንደኛ ያኔ የሰባት ዓመት ልጅ እያለሁ ፊታችሁ እንደምቆም እናቴ ነግራኝ ነበር ታውቅም ነበር ብለዋል አሁን እንደሰማናቸው። ይሄ ማለት ምን ማለት ነው? እናቶች የሀገርን የልጆቻቸውን ነገ ቀድመው ነው የሚስሉት እና እነሱ ሰዓሊያን ናቸው። እናቶቻችን ሰዓሊያን ደራሲያን ናቸው። የእኛን ህይወት የሚደርሱት የነበራትን ሚና እንግዲህ ዛሬ ዶክተር አብይ 42 ዓመታቸው ነው እና ከሰባት ዓመት ልጅ እያሉ ይሄን ዛሬ ፊታችሁ እንደምቆም እናቴ እርግጠኛ ነበረች የሚለው መልእክት እናቶች በነገን የመቅረጽ ትልቅ አቅማቸውን ሴቶች ነገን የሀገርን ነጻ የድል የመወሰን ትልቅ አቅማቸውን ያሳያል። ሁለተኛው እዚሁ ላይ ማየት መፈልገው ስለ እናታቸው ሲያወሩ ቁሳዊ ሀብትና ዓለማዊ እውቀት አልነበራትም ብለዋል። ይሄ ማለት ምን ማለት ነው? የብዙ ሴቶች መገለጫ ነው። የቁሳዊ ሀብት ባለቤቶች አይደሉም ኢትዮጵያውያን ሴቶች። በጣም ብዙ ሀብቶቻቸው ያላቸው ሀብት እንኳን በወንዶች ስም ነው ያሉት። ማርያም ልታስተካክል ትችያለሽ ግን የምንኖርበት ቤት እንኳን በወንዶች ስም ነው የሚኖረው እና ቁሳዊ ሀብት እንግዲህ ይሄ የኢኮኖሚ ድህነት የሴቶችን የኢኮኖሚ ድህነት እውቅና የኔ እናት ያቺ ናት ብለው ነው ያስቀመጧት። ዓለማዊ እውቀት ደግሞ ማለት እንግዲህ የትምህርት እድል ማለት ነው። የትምህርት እድል ሴቶች ኢትዮጵያ ሴቶች የላት የኔ እናት ያቺ ናት ነው ያሉት እና ለእናቴ ግን የቁሳዊ ሀብት ይገባት ነበር። ለእናቴ ግን ይሄ ዓለማዊ እውቀት ከዛ በላይ ብዙ ነገር እኔን ግን እሷ ድሃ ሆና እኔን ሀብታም አደረገች እሷ ሳትማር እኔን አስተማረች አበቃችላችሁ እሷ የሚል በጣም ጠንካራ መልእክት ነው የሰጡት።
የብዙ እናቶች ታሪክ ነው። ራሳቸውን ሰውተው ለራሳቸው ሳይበሉ ለራሳቸው ሳይለብሱ ልጄን ጥሩ ቦታ አደርሳለሁ ብለው ነው የሚዋደቁት። መዋደቅ ነው እውነትም ለመናገር የኢትዮጵያ እናቶች እንደውም እውቅናም በማይገኝበት ክሩትና የብዙ እናቶችን ታሪክ ነው ይናገሩ የነበሩት።
ትክክል። ስለዚህ እኔ የማስበው በእነዚህ ጠንካራ አረፍተ ነገሮች ውስጥ በተለመደው የፖለቲካ አግባብ መስማት የሴቶች ጉዳይን የሰለቻቸው ሰዎች እንኳ ራሳቸውን ለመፈተሽ የኔ እናት እኮ ልክ ነው ቁሳዊ ሀብት ሳይኖራት እኔን ሀብታም አደረገች ዓለማዊ እውቀት ሳይኖራት እኔን አዋቂ አደረገች የሚል ለጉዳዩ የባለቤትነት ስሜት እንዲኖርባቸው ያደርጋል ብዬ። በተረፈ የእናቴ ምትክ ብለው እንዲሁ ባለቤታቸውን ያስቀመጡበት መንገድ ለእኔ በፖለቲከኛ ወይም ደግሞ በንግግር አግባብ ሳይሆን ከራስሽ ህይወት መንዝረሽ ስታወጩ በጣም ዋጋ ይኖረዋል እና ለእኔ እጅግ በጣም ጠንካራ የከምላቸው አንድ ሶስት አራት ቦታዎች በጣም ጠንካራ ብዬ ማውጣት እችላለሁ። ከእነሱ መካከል አንዱ ይሄ ንግግራቸው ነው ለማለት ደፍራለሁ።
ሁለታችሁም በሴቶች መብት ሁለንተናዊ ደህንነት ላይ የምትሰሩ ስትሰሩ ይቆያችሁ እንደመሆናችሁ በአዲሱ ጠቅላይ ሚኒስትር አስተዳደር በአስቸኳይ መከናወን አለባቸው የምትሏቸው የሴቶችን ደህንነት የበለጠ ለማሻሻል መወሰድ ያለባቸው ቀዳሚ መሰረታዊ እርምጃዎች ምንድን ናቸው? ወይዘሮ ማርያም
በጣም አጓጊ ነው የተናገሩት ነገር በሙሉ። ይህም በተደረገልን ነው የምትይው። እኔ ስራዬም ከጥቃት ጋር ከሴቶች ጥቃት ጋር የሚያተኩር ስለሆነ እሱ ላይ በጣም ትኩረት እንዲሰጠው፣ ምክንያቱም ህይወት እየጠፋ ነው፣ የሴቶች አካል እየጎደለ ነው፣ ህግ አለ ግን ማስፈጸሙ ላይ በጣም ችግር ነው እና እነኚህ ነገሮች በተለይ በሴቶች ላይ የሚደርሰው ጥቃት አሰቃቂ በየቀኑ አሰቃቂ እየሆነ ስለመጣ እነኚህ ነገሮች በጣም ትኩረት ሊሰጣቸው ይገባል ብዬ ነው የማስበው። ሌላው ጠቅላይ ሚኒስትሩ ወደ ስራም ከመግባታቸው በፊት እንደኚህ የሴት መሪዎችን ቢያነጋግሩና ምንድነው ታቸወርዶ ያለው ችግር ምንድነው መደረግ ያለበት ምን ቅድሚያ ሊሰጠው ይገባል የሚለውንም ደግሞ አቅርበው ቢያነጋግሩ ጥሩ የሚለው ነገር አለኝ። ሌላው ደግሞ አሁንም ያውን እንደ መንግስት ያልሆነ ድርጅት ውስጥ ስለምሰራ የበጎ አድራጎት ውስጥ ስለምሰራ የበጎ አድራጎት ድርጅቶች ይሄ ህጉ ይፈተሽ ነው የምለው። ምክንያቱም በሴቶች ለሴቶች ለረጅም ጊዜ ጥሩ ሲሰራ ቆይቶ ህጉ ከወጣ በኋላ ግን በሴቶች መብት በህፃናት መብት ላይ ከውጭ ገንዘብ ከመጣ መሰራት አይችልም የሚለው ነገር ብዙን ነገር ግጭት አድርጎናል። ናፋችን ተለጉሞ ነው ወጥተን ስለ ጥቃት ማውራት አንችልም፣ ወጥተን ስለ ሴቶች መብት ማውራት አንችልም፣ ምክንያቱም ገንዘቡን ከውጭ ነው የምናመጣው እና ይሄ ህግ እንደገና ሊፈተሽ በእውነት ለሴት መሰራት ከታሰበ፣ ምክንያቱም በጣም በብዙ ቢሊዮኖች የተቆጠረ ገንዘብ ነው መንግስት ያልሆኑ ድርጅቶች ወደ ሀገር የሚያመጡት። እነኛ ብሮች ደግሞ የሚመጡት ደግሞ ለውጥም እንዲያመጡ መሆን ነው ስላለባቸው ያ ህግ በጣም መፈተሽ አለበት ብዬ ነው የማስበው።
የት ነበርሽ አትይበት?
እንግዲህ እኔም አንዱ መጋራው የበጎ አድራጎት ድርጅቶች አዋጅን ፍተሻ እና በተለይ ከሴቶች መብት ጋር የተደረገውን ክልከላ ለማንሳት እድል ይፈጥራሉ ብዬ አስባለሁ። ሁለተኛው ሴቶችን ጥቅምና መብት ለማስከበር ተብሎ ፖለቲካዊ አቋምን ለመጠበቅ ሲባል በየቦታው የተቋቋሙ መዋቅሮች አሉ። ከሚኒስቴር ደረጃ አንስቶ እስከ ወረዳ ያሉትን ስንመለከት ግን ምን ያህል የሴቶችን ችግር ለመፍታት በቂ አቅማቸውን ተጠቅመው እየተንቀሳቀሱ ነው የሚለው ነገር ያሳስበኛል። ለምሳሌ የሙስና መስሪያ ቤት ማቋቋም በራሱ ሙስና ሊከላከላል ማለት አይደለም የሚል ነገር፣ የሴቶችን ሚኒስቴር ማቋቋም ደግሞ የሴቶችን መብት አስከብሯል ማለት አይደለም። ምን ያህል ግን ጠቀሜታው በሴቶች በግል ህይወታቸው ውስጥ ምን ያህል ታይቷል የሚለውንና አቅሙ ምንድን ነው ፋይዳው ለሴቶች ይወጣ ፋይዳው ምንድን ነው የሚል ልዩ ልዩ መዋቅሮችን መፈተሽ ያለባቸው ይመስለኛል። ምናልባት በሚሰይሙት ካቢኔ ውስጥ የሴቶች ጉዳይ ግድ ሴት መሆናቸው ብቻ ሳይሆን የሴቶች ጉዳይ ግድ የሚላቸው ወንዶችን ያመጣሉ ብዬ ተስፋ አደርጋለሁ። ከፖለቲካ ፍጆታ ያለፈ የተሻለ ጠንከር ያለ የማስፈጸምና የክትትል መዋቅር ያለው አካሄድ ወይንም አሰራር ያበጃሉ ብዬ ተስፋ አደርጋለሁኝ። ፓርላማ ለምሳሌ 38% እንዲህ ነገር የሚል ሰምቻለሁ። ግን በእርግጥ እነዚያ ሁሉ ሴቶች ስለ ሴቶች መብት ምን ያህል ንቃተ ህሊና አላቸው፣ ሌሎቹ ወንዶች ደግሞ የሴቶች መብት ምን ያህል ያሳስባቸዋል የሚለው ነገር በተለይ የሚወጡ ህጎችን ሳይ በጣም ያሳስበኛል። እና የሴቶች ህይወት ላይ ፋይዳ የሚያመጣ የወጣቶች ህይወት ላይ ፋይዳ የሚያመጣ የመዋቅር ለውጥ ያደርጋሉ ብዬ ተስፋ አደርጋለሁኝ። እነዚህ በራሳቸው አስፈላጊ ናቸው፣ ግን በቂ አይደሉም። እና ማርያ እንዳለችው ሀገር ውስጥም ውጭም ያሉ ይህን ጉዳይ የሚመለከታቸው የሚያሳስባቸው ለተለያዩ ተፈርጀው የወጡ ተቋማትን ሳይቀር እነሱን ሳይቀር እድሉን ሰጥቶ ማዳመጥና የነገ ቤታችንን አብረን መስራት የምንችልበትና አጋጣሚ በአግባቡ መጠቀም ተገቢ ይመስለኛል።
ሰዓቴ እያለቀች ነው፣ ወደፊትም የምንፈትሸው ርዕስ ይሆናል። ለዛሬ ግን ወይዘሮ ማርያም ሙኒር፣ ወይዘሮ የትነበርሽ ንጉሴ ሁለታችሁንም ስለ ጊዜያችሁ እጅጉን አድርጌ አመሰግናለሁ።
እኛም እናመሰግናለን።
እኔም ቆንጅትን ላመስግንና እንግዲህ ቆንጅት እንዳለችው ሰዓታችንን በመጠናቀቁ አጠራጥር ያሉ ዜናዎችን እናሰማችሁ። የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮው የተለየ እንዳልሆነ የተቃዋሚ ፓርቲዎች መሪዎች ተናግረዋል። የአንዳንድ የቀድሞ ሚኒስትሮች ከስልጣን መንበር መነሳት ወይም ወደ ሌላ መሸጋገር ግን የሚያበረታታ እርምጃ እንደሆነም አንዳንዶች ገልጸዋል። ከ28ቱ ሚኒስትሮች 18ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት የተሾሙ ሲሆኑ ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው ቀይ መስመሮች መሆናቸው ቸውን ተቆመዋል።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
እኔም ሶሎሞን አባተ ነን። የስርጭት አቀናባሪያችን ንጉሱ ታምሬ፣ የስርጭት ቴክኒሽያን ስኪፕሲስ ፒኦኤቭ እና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው አብራችሁን ስለቆያችሁ ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር እያመሰገንን በዚሁ እንሰናበታለን።
የትግርኛ ስርጭት ይቀጥላል።
በእኛ በኩል ሰላም፣ በደህና እደሩ።